ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የየካቲት 11 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የምንገኝበትን የአብይ ጾም አስመልክተን ለዛሬ ሁለት የመረጥንላችሁ ጥቅስ የሚከተለው ይሆናል። ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የየካቲት 11 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የምንገኝበትን የአብይ ጾም አስመልክተን ለዛሬ ዕለት አስተንትኖ ይሆናችሁ ዘንድ የመረጥንላችሁ ጥቅስ የሚከተለው ነው። በመጽሐፍ ቅዱሳችን ውስጥ በብዙ ስፍራዎች ውስጥ ጾም የሰው ልጆች የፈጠራ ውጤት ሳይሆን እኛ ከአንድ በላይ ብዙ ጸጋዎችን እንድናገኝ ከእግዚአብሔር የቀረበልን ጥሪ እንደሆነ መጽሐፍ ቅዱሳችን ይናገራል። የአንድ ሰው መጾም ለሌላው ሰው መልካም ነው። የአንድ ሰው ጾም ለሌላው ሰው መልካም ነገር ማድረግ ይችላል። አዳዲስ አይነት አጋንንቶችን ከአንድ ሰው ወደ ሌላው ሰው እንዳይዘዋወሩ ጾምና ጸሎት ያስፈልጋል። እናም በጾምና በጸሎት አማካይነት አካላችን ላይ ሊደርስ የሚችለውን ጉዳት እንቀንሳለን ማለት ነው። በ16ኛው ክፍለ ዘመን ከኖረው ከቅዱስ ቶማስ ሞር አባባሎች የተወሰደ። ክቡራ ክብራንና ክብራት አድማጮቻችን የዛሬውን ለተሰንበት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ እንደተለመደው የዕለቱን ቅዱስ ወንጌል እናስደምጣችኋለን። በመቀጠልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት በብስራተ ገብርኤል ጸሎት ዙሪያ ያዘጋጀንላችሁን አስተምሮ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
በስመ አብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። የጌታችን የኢየሱስ ክርስቶስን ወንጌል ቅዱስ ማቴዎስ እንደጻፈው በምዕራፍ 6 ከቁጥር 16 እስከ 24 ስትጾሙ እንደ ግብዞች አትጠውልጉ፣ እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህንም ተቀባ። በዚህም መጾምህ በስውር ያለው አባትህ ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ብል ሊበላው፣ ዝገት ሊያበላሸው፣ ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው፣ ዝገት ሊያበላሸው፣ ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማችሁ። ሀብትህ ባለበት ልብህም በዚያው ይሆናልና። ዐይን የሰውነት መብራት ነው። ስለዚህ ዐይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዐይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። በጌታችን በኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፍቃድ ያላችሁ ሁሉ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዘቅድስት የተሰኘውን ሰንበት እናከብራለን። ዛሬም ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል አማካኝነት ወደ እያንዳንዳችን ይመጣል። በቃሉም አማካኝነት እንዴት እግዚአብሔርን ደስ ማሰኘት እንደሚገባን በቅዱስ ሐዋርያው ጳውሎስ መልእክት አድርጎ ይመክረናል ያስተምረናልም። ቅዱስ ሐዋርያው ጳውሎስ ሲናገር እንደ ሰማነው እግዚአብሔር ከእኛ የሚፈልገው አንድ ነገር ብቻ ነው። ይኸውም ለቅድስና ተጠርተናልና በቅድስና እንድንኖር ብቻ ነው። እግዚአብሔር የመረጠን ያለምንም ነውር በቅድስና እንድንኖር መሆኑን በኤፌሶን መልእክት በምዕራፍ 1 ቁጥር 4 ላይ ይናገራል። እንዲህም ይላል፣ በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ መርጦናልና ይላል። እግዚአብሔር ቅዱስ ነው። ለዚህም ነው መላእክትና ቅዱሳን ዘወትር ቅዱስ 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 ኃያል እያሉ የሚያመሰግኑት። የሚሰግዱለትም በዚሁ ምክንያት ነው። እግዚአብሔር ታዲያ በእርሱ አምሳል ፈጥሮናልና የእርሱም ቅድስና ተካፋዮች አድርጎናልና ስለዚህ ይህንን ቅድስና በሕይወታችን ውስጥ እንድንይዘው በየዕለቱ እንድንኖረውም ያስፈልጋል። እግዚአብሔር በቅድስና እንድንኖር ሲፈልግ በቅድስና ኑሩ ብቻ ሳይሆን በቅድስና ለመኖር የሚያስችለንን ጸጋ በመንፈስ ቅዱስ አማካይነት አብዝቶ ሰጥቶናል። ፍጹም ቅድስናና ፍጹም መልካምነት ከእግዚአብሔር ብቻ ይመነጫል። እኛም ከእግዚአብሔር ጋር ግንኙነት ከሌለን ይህንን ቅድስናና መልካምነት ከየትም ቦታ ልናመጣው አንችልም። ቅድስናችንን የሚያጎድፈውን ነገር አንድ ነው፣ ይህም ኀጢአት ብቻ ነው። ኀጢአት ባለበት ቦታ ቅድስና የለም፣ ቅድስና በሌለበት ቦታ ደግሞ እግዚአብሔር የለም። ስለዚህ ማንኛውንም ዐይነት ኀጢአት ተሸክመን ስንሄድ በቅድስና ጎዳና ላይ እየተመላለስን እንዳልሆንን ልናውቅ ይገባል። በምድር ላይ ስንኖር ደግሞ በቅድስና ጎዳና ካልተመላለስን እግዚአብሔርን ማየት ወይም ማግኘትም አንችልም። ቅዱስ የሆነ ሰው ልባቸው ከኀጢአት የጸዳ ንጹሕ የሆኑ ሰዎች ብቻ ናቸው። ልባችን ንጹሕ የሆነ ሰዎች ብፁዓን ናቸው። ይህም በመሆኑም እግዚአብሔርን እንደሚያዩት በእግዚአብሔር ዘንድም እንደሚገኙ በማቴዎስ ወንጌል በምዕራፍ 5 ቁጥር 8 ላይ ተገልጿል። በዚሁ በተሰሎንቄ መልእክት ቅዱስ ሐዋርያ ጳውሎስ ይህንን ምክር የማይቀበል ሁሉ ከመንፈስ ቅዱስ ጋር እንደሚቆራረጥና በዚህም ምክንያት በእግዚአብሔር ላይ ማመፁን ሊገነዘብ ይገባል ይላል። እኛም ይህ ዕድል ተሰጥቶናልና በተሰጠን ዕድል መጠቀሙ ደግሞ የእያንዳንዳችን ኃላፊነት ነው። ቅዱስ ሐዋርያ ጴጥሮስ ይህንኑ የቅዱስ ሐዋርያው ጳውሎስን ቃል ያጠናክረዋል። የጠራችው እግዚአብሔር ቅዱስ ስለሆነ እናንተም ደግሞ በኑሮአችሁ ሁሉ ቅዱሳን ሁኑ ይለናል። ግብረ ገባዊ ትምህርቶች ሁሉ የተመሠረቱት በእግዚአብሔር ባሕሪና በእግዚአብሔር ቅድስና ላይ ነውና እኛም ይህንን ቅድስና እንድንከተል የዛሬው መልእክት ያሳስበናል። የእኛ ክርስቲያኖች እምነት መሠረቱ ዘላለማዊ የሆነ የእግዚአብሔር ቃል እንጂ ሌላ ነገር ሊሆን እንደማይገባው ቅዱስ ሐዋርያው ጴጥሮስ ያሳስበናል። ምክንያቱም ምድርንና በውስጧ ያሉ ሁሉ እንደሚያልፉ የእርሱ ቃልና በእርሷም ነው ቃሉን እየፈጸሙ የሚገኙ ሰዎች ሁሉ ለዘላለም እንደሚኖሩ ተናግሯል። በዚሁ በጴጥሮስ መልእክት ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩም ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃልም ለዘላለም ይኖራል ይለናል። ይህም ቃል ይህ ጠፊ ለሆነው ዓለም ለጊዜያዊ ደስታና ሀብት ብቻ በፍጹም ተገዢ እንዳንሆን ያስተምረናል። ምክንያቱም ከእግዚአብሔር ካልሆነ በስተቀር ሁሉም አላፊ ነው። ከእርሱ ጋር የሆኑ ብቻ በምድርም ሆነ በሰማይ የቅድስና ሕይወት ሊኖሩ ይችላሉ። ወንጌላዊ ማቴዎስም ይህንኑ በመደገፍ ሀብታችንን ብልና ዝገት በማያጠፋው በእግዚአብሔር ዘንድ እንድናከማች አደራ ይለናል። ለእኛ ለክርስቲያኖች ሀብታችን ምንድን ነው? ሀብታችን የእግዚአብሔር ቃል ነው። ከእግዚአብሔር የወሰድነውን መልካምነት ነው። ከእግዚአብሔር የወሰድነው ቅድስናችን ነው። ይህንን መልካምነት በሕይወታችን ከኖርነው፣ ቃሉንም ከጠበቅን፣ በእርግጥም ሀብታችንን በእግዚአብሔር ዘንድ አከማችተናል ማለት እንችላለን። ምክንያቱም ሀብታችን እርሱ ከሆነ ሀብት ባለበት ቦታ ደግሞ ልብም በዛ ይኖራልና ልባችን በእርሱ ላይ ብቻ ያርፋል። ይህም ሁሌ የእርሱ ተገዢዎችና የእርሱ ትእዛዛትን ፈጻሚዎች እንድንሆን ያደርገናል። ሙሉ በሙሉ እርሱን እንድንከተልም ያግዘናል። እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን እንጂ በከፊል እንድናገለግለው አልፈጠረንም። በአንድ ጊዜ ደግሞ ሰው የእግዚአብሔር የገንዘብም ተገዢ ሊሆን አይችልም። አንዱን ለመምረጥ መንፈሳዊ ዐይናችንን ከፍተን መልካም የሆኑ ነገሮችን ልንመለከትና ልንከተላቸውም ይገባል። ሰው በክርስትና ሕይወት ውስጥ እግዚአብሔርን በጽናት ለመመልከት እንዲችል ተጋድሎን ማድረግ ያስፈልገዋል። ተጋድሎአችን ደግሞ በጾምና በጸሎት ሲታገዝ ውጤታማ እንድንሆን ያደርገናል። ስለዚህ ጾማችንም ይሁን ጸሎታችን እንደ አይሁዳውያን ለታይታ ሳይሆን እግዚአብሔርን የሚያስደስት ለእኛም በረከትን የሚያመጣ መንፈሳዊ ለውጥን እንድናመጣ ሊያግዘን የሚገባ የጾም ዐይነት ልንጾም ይገባናል። እግዚአብሔር የሚፈልገው ጾም ደግሞ በትንቢተ ኢሳይያስ በምዕራፍ 55 ላይ እንደ ተጠቀሰው ትሕትና፣ መልካም ሥራ የታከለበት ጾም እንዲሆን ያስፈልጋል። ይህንንም ለማድረግ እንድንችል እመቤታችን ቅድስት ድንግል ማርያም የክርስቲያኖች እናት የሆነችው በጸጋዋ ትርዳን፣ ከልጇ ዘንድ ታማልደን። አሜን።
ክቡራንና ክቡራት አድማጮቻችን፣ ይህ እምነታችን ይህ ነው በሚል አርዕስት በሳምንት አንድ ቀን ዘወትር ሐሙስ ዕለት በዚሁ ሰዓት ይዘንላችሁ የምንቀርበው ሳምንታዊ ዝግጅታችን ነው። ለዛሬ ያዘጋጀነው አስተምህሮ የካቶሊክ እምነት ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል ርዕስ በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ መምሪያ ኮሚሽን በ2007 ዓ.ም ከታተመው መጽሐፍ የብስራተ ገብርኤል ጸሎት እኛ ካቶሊካውያን ጌታችን ኢየሱስ ክርስቶስ በእመቤታችን ማኅፀን ሥጋ ለብሶ ሰው በሆነበት ወቅት የተከሰተውን ክንዋኔ ያስታውሰናል የሚለውን አስተምህሮ ነው። የማቀርብላችሁ ማክዳ ዮሐንስ ነኝ። ከኛ ጋር ቆዩ። ብስራተ ገብርኤል ጸሎት ከማድረግ በፊት ጠዋት በማለዳ በቀትርና ማታ የብስራተ ገብርኤል ደወል መደወል ከካቶሊካዊ ልማዶች አንዱ ነው። ብስራተ ገብርኤል ማለት የእግዚአብሔር መልእክተኛው ሊቀ መላእክት ቅዱስ ገብርኤል ለእመቤታችን ማርያም ያደረሰው ብስራት ነው። የብስራተ ገብርኤል ጸሎት የያዛቸው ስንኞች የሚከተሉት ናቸው። የእግዚአብሔር መልአክ ማርያምን አበሰራት። መልስ፣ እሷም በመንፈስ ቅዱስ ጸነሰች። ጸጋ ይሞላሽ ማርያም ሆይ፣ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ድንግል ማርያም የአምላክ እናት፣ ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። እነሆኝ የእግዚአብሔር አገልጋይ። መልስ፣ እንዳልከኝ ይሁንልኝ። ጸጋ ይሞላሽ ማርያም ሆይ፣ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ድንግል ማርያም የአምላክ እናት፣ ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ቃል ሥጋ ሆነ። መልስ፣ በእኛም አደረ። ጸጋ ይሞላሽ ማርያም ሆይ፣ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ድንግል ማርያም የአምላክ እናት፣ ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ቅድስት የአምላክ እናት ሆይ ለምኝልን። መልስ፣ ክርስቶስ ለሰጠን ተስፋ የተገባን እንድንሆን እንጸልይ። እግዚአብሔር ሆይ በመላእክ የምስራች የልጅህን የኢየሱስ ክርስቶስ ሰው መሆን እንዳወቅን በሕሙማንና በመስቀሉ ወደ ትንሣኤ ክብር እንድንደርስ ይህን ጸጋ ስጠን። በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። አሜን። የብስራተ ገብርኤል ጸሎት የደህንነት ምስጢር በሙሉ አጠቃሎ የያዘ ነው። መልአኩ ክርስቶስ አዳኛችን እንደሚመጣ አበሰረ። እመቤታችን ቅድስት ድንግል ማርያም በእምነት ለእግዚአብሔር ፈቃድ ራሷን ትሰጣለች። ኢየሱስ የእግዚአብሔር ልጅ ሥጋ ለብሶ በእኛ አደረ። ብስራተ ገብርኤል ክርስቲያናዊ ጥሪያችንን የሚያስታውሰን ነው። እግዚአብሔር በተለያዩ መንገዶች ይጠራናል። በመጽሐፍ ቅዱስ፣ በቃሉ፣ በሚወዱን ሰዎች፣ በሕይወታችን በሚከሰቱ ዕለታዊ። የብስራተ ገብርኤል ጸሎት የደህንነትን ምስጢር በሙሉ አጠቃሎ የያዘ ነው። መልአኩ ክርስቶስ አዳኛችን እንደሚመጣ አበሰረ። እመቤታችን ቅድስት ድንግል ማርያም በእምነት ለእግዚአብሔር ፈቃድ ራሷን ትሰጣለች። ኢየሱስ የእግዚአብሔር ልጅ ሥጋ ለብሶ በእኛ አደረ። ብስራተ ገብርኤል ክርስቲያናዊ ጥሪያችንን የሚያስታውሰን ነው። እግዚአብሔር በተለያዩ መንገዶች ይጠራናል። በመጽሐፍ ቅዱስ፣ በቃሉ፣ በሚወዱን ሰዎች፣ በሕይወታችን በሚከሰቱ ዕለታዊ ክስተቶች አማካኝነት ይጠራናል። እኛም እንደ ማርያም እነሆ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ በማለት ራሳችንን ለእግዚአብሔር ፈቃድ ልናስገዛ ይገባናል። እኛም ክርስቶስ በእኛ መካከል ሥጋ ለብሶ እንዲያድር ልንፈቅድለት ይገባል። ይህን ለምሳሌ ምስጢራትን በምናከብርበት ጊዜ፣ በትንንሽ ክርስቲያናዊ ማኅበራት ወንጌልን ስንካፈል፣ የፍቅርና የምሕረት ሥራዎችን በመሥራት ለክርስቶስ ማደሪያነትን ራሳችንን ልንፈቅድ እንችላለን። ك ክብራንና ክብራት አድማጮቻችን ቀደም ሲል ያደመጣችሁ ታስተምሩ የካቶሊክ እምነታችን ምንነት ካቶሊክ በመሆናችን የሚሰማን ደስታ በሚል አርስት በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ መምሪያ ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ላይ የብስራተ ገብርኤል ጸሎት በሚል አርስት የቀረበውን አስተምሩ ነበር። በሚቀጥለው ሳምንት ሌላ አርስት ይዘንላችሁ እንቀርባለን። እስከዚያው ቸር እንሰንብት።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Oh, it's fun and it's the fun.